ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ዝግጅታችን ይቀርባል። በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 12ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በዛሬው ዕለት በባህር ዳር ከተማ አንድነን አንለያይም በሚል መፈክር ከአማራና ኦሮሞ አካባቢ የመጡ ዜጎች የአንድነትና የተስስር የውይይት መድረክ ያካሂዱ መሆናቸው ታውቋል። በዚህ ጉባኤ የኦሮሞ አርቲስቶች፣ አባገዳዎች፣ ሽማግሌዎችና አዛውንቶች ወደ ባህር ዳር የመጡ ሲሆን ከአማራውም አካባቢ ህዝብ የወከላቸው ዜጎች ተገኝተዋል ተብሏል። ይህ የኦሮሞና የአማራን አንድነት ያረጋገጠው ጉባኤ ላለፉት 25 ዓመታት የወያኔን የመከፋፈል ተንኮልና ሴራ እንዲሁም የጠባቦችን ህልምና ምኞት በከባድ ሁኔታ ያከሸፈ ሲሆን ሊካሄድ የቻለውም በህዝቡ ግፊትና ጥያቄ መሆኑ ታውቋል። አማራና ኦሮሞ እሳትና ጭድ ናቸው፣ አህያና ጅብ ናቸው ብለው ሲሳለቁ የነበሩ የወያኔ ካድሬዎች ይህ የጋራ መድረክ መካሄዱ አክስሏቸዋል ተብሏል። ይህ የህዝብ የትግል ውጤት የሆነው የአንድነት ስብሰባ የወያኔን አምባገነን አገዛዝ በማንኮታኮት በኩል የመጀመሪያው እርምጃ መሆኑ ሲታወቅ፣ የሁሉም ኢትዮጵያዊ አንድነት ለዘላለም ሊጠበቅና ሊረጋገጥ የሚችለው ግን አገዛዙ ተወግዶ የህዝብን መብት ያስቀደመ ዲሞክራሲያዊ ስርዓት ሲመሰረት ነው በማለት በርካቶች አስተያየታቸውን ይሰጣሉ። አርብ ጥቅምት 24 ቀን በምስራቅ ኢትዮጵያ በሜሶ ከተማ ባሬዳ በተባለችው መንደር ወያኔ ያስታጠቃቸውና ያደራጃቸው ሶማሌ ክልል ልዩ ፖሊስ አባላት አራት ሰላማዊ ሰዎችን መግደላቸውን በማህበራዊ ሚዲያ የተላለፉ መረጃዎች ይጠቁማሉ። በየአካባቢው በዚህ አሸባሪ የልዩ ፖሊስ ኃይል እየተካሄዱ ያሉ ግድያዎች፣ የንብረት መዝረፍና ማውደም እርምጃዎች እንደቀጠሉ መሆናቸውን ከየአካባቢው ከሚደርሱን ዜናዎች ለመረዳት ተችሏል። የወያኔው የእርሻ ሚኒስቴር የማይሰሩ የእርሻ መሳሪያዎችን ከቻይና ገዝቶ በማስመጣት 30 ሚሊዮን ብር የሚሆን የአገሪቱ ሀብት እንዲዘረፍ ያደረገ መሆኑ ተጋለጠ። እነዚህ ቀላል የእርሻ መሳሪያዎች በእጅ ለማረስና ዘር ለመዝራት ይጠቅማሉ ተብለው የመጡ ሲሆን ባለሙያዎች የማይሰሩና ጥቅም የማይሰጡ መሆናቸውን ደርሰውበታል። የአማራና የኦሮሞ ክልል አስተዳዳሪዎች መሳሪያዎችን በግዢ እንዲወስዱ ቢጠየቁም ፈቃደኛ ባለመሆናቸው ለግዢ የወጣው ወጪ ባክኖ ቀርቷል ተብሏል። መሳሪያዎችን ወደ አገር ውስጥ በማስገባት በኩል ትዕዛዝ የሰጠው በእርሻ ሚኒስቴር ሚኒስትር ደኤታ የነበረው ወንዲፍራው ማንደፍሮ ከሀገር መውጣቱም ታውቋል።
ወያኔ ባጋጠመው ቀውስ የተነሳ በአሁኑ ጊዜ ከጦር አዛዥነት ቦታ አማራና ኦሮሞ ጀነራሎችን በመምንጠር ላይ መሆኑ ተጋልጧል። በዚህም መሰረት በኦሮሚያና ኦጋዴን ያሉት ልዩ ፖሊስ ኃይል የተባሉትን ለማፍረስ የታቀደ መሆኑ ሲነገር የ27ኛ ዲቪዥን አዛዥ የነበረው ሹም አንዴ ተባሮ በትግራይ ተወላጁ የማነ ገብረ ሚካኤል ተተክቷል። የ13ኛው ዲቪዥን አዛዥ የነበረው ከድር አራርሶ ይመር ወደ ማዕከላዊ እግረኛ ጦር ውስጥ በዝቅተኛ ስራ ሲመደብ ቦታውን ሌላ የትግራይ መኮንን ተረክቦታል። በዘመናዊ በሽታ ተይዞ የጤናው ሁኔታ እየተባባሰ መጥቷል የተባለው ሳሞራ ዩኑስ ጦሩን ሊቆጣጠር አልቻለም የሚል ክስና ጉምጉምታም በወያኔ ውስጥ እየተሰራጨበት ነው ተብሏል። በባህር ዳር እና በሌሎች የጎጃም ከተሞች ብዙ ወጣቶችን በሽብር የፈጀው ወንጀለኛ እሸቱ አለሙ ተጋልጦ ከተደበቀበት አምስተርሽን ከተማ ሆላንድ ለፍርድ በመቅረቡ ብዙ ዜጎች ደስተኛ መሆናቸውን መግለጣቸውን የጠቀሰው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ይህ እርምጃ የሚመሰገን ቢሆንም አሁንም በአውሮፓና በአሜሪካ በርካታ የቀይ ሽብር ወንጀለኞችና ነፍሰ ገዳዮች በነፃ እንደሚገኙና ተይዘው ለፍርድ መቅረብ እንዳለባቸውም ጠቁሟል። የወንጀለኞች ቁንጮዎችና ለብዙዎች ሞት ተጠያቂ የሆኑት እነ መንግስቱ ኃይለማርያም፣ ፍስሐ ደስታ ፍቅረ ስላሴ፣ ዘለቀ በየነ እንዲሁም በአሜሪካ፣ በካናዳ፣ በጀርመን፣ በኖርዌይ፣ በእንግሊዝ፣ በደቡብ አፍሪካ ወዘተ ስማቸውና ወንጀላቸው የታወቀ ነፍሰ ገዳዮች መኖራቸውን የጠቀሰው ኮሚቴ እነዚህን ሁሉ አጋልጦ ለፍርድ ለማቅረብ ሀገር ወዳጆች ሁሉ እንዲጥሩ አሳስበዋል። እሸቱ የተከሰሰበትን ወንጀል ቢክድም የደርጋ ባለነቱን ግን አምኗል። ከዚህ በተያያዘ ግን ስለ እሸቱ የሚዘግቡ ክፍሎች ሁሉ የቀይ ሽብር ሰለባ የሆነውን ኢሃፓን ስም ሳይጠቅሱ ማለፋቸውንም መታዘብ ተችሏል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ኢሃፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 12 መስከረም 24 ቀን 1974 ዓመተ ምህረት የሚዘነጋ ዕለት አይደለም። ለ13ኛው አፍሪካ ዋንጫ ለማለፍ የኢትዮጵያ ቡድን ከጊኒ ጋር ወሳኝ ጨዋታ አዲስ አበባ ላይ ነበረው። የመጀመሪያው ግጥሚያ ኮናክሪ ላይ 2-2 ተለያይተዋል። በመልሱ ጨዋታ ቡድናችን ከማሸነፍ ባሻገር 0-0 ወይም 1-1 ከወጣ ያልፋል። የጊኒ ቡድን እንደ ተጀመረ አግብቶ 1-0 መምራት ጀመረ። ሰዓቱ እየገፋ ቢሄድም ቡድናችን ጎል ማስቆጠር አልቻለም። ህዝቡ ጭንቀት ላይ ነው ያለው። ወሳኝ የሚባሉት ተጫዋቾቻችን ተሰልፈዋል። ነገር ግን ኳስ መረብ የሚያገናኝ ሰው አልተገኘም። ከዚህ ግጥሚያ 6 ዓመት በፊት አዲስ አበባ ላይ በተደረገው 10ኛው አፍሪካ ዋንጫ የኢትዮጵያ ቡድን ከመደቡ ያላለፈው በጊኒ 2-1 ተሸንፎ ነው። ያን ጊዜ ቡድናችን ተበልጦ ነበር። አሁን እዚህ ያለው ተመልካች ያለፈውን ጨዋታ እያስታወሰ ጠንካራው ጊኒ ላይ ጎል እንዴት እንደሚገኝ ማሰላሰሉን ተያይዞታል። ሆኖም ነገሩ የተራራ ያህል ከብዶታል። የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ሙሉ ነጭ ልብስ ለብሰው ይህን ጨዋታ በክብር እንግድነት ቁጭ ብለው ይመለከታሉ። ጎል በመጥፋቱ እርሳቸውን ጨምሮ በስታዲየም የታደመውና በሬዲዮና በቴሌቪዥን የሚከታተለው ተመልካች ስጋት ውስጥ ወደቀ። እረፍት ወጥተው ተመለሱ። አሁንም ምንም ግብ የለም። ሰዓቱ እየገፋ ሲሄድ ጊኒ የባሰ መከላከሉን አጠናከረና የብረት አጥር ሰርቶ የኢትዮጵያን ቡድን አደጋ ላይ ጣለው። ሜዳ ውስጥ ያሉት ተጫዋቾች በፍራቻ እግራቸው ተሳስፎ ለተጋጣሚ ቡድን ኳስ እየሰጡ ብዙ ነገር እያበላሹ ነው። በዚያ ላይ ድካም እየታየባቸው የማለፍ እድላቸውን ውስብስብ ሁኔታ ውስጥ ከተቱት። ተስፋ የቆረጠው ተመልካች ጸጥ ብሎ በድንጋጤ ጥፍሩን እየበላ ሜዳው ላይ አይኑን አፍጧል። አንድ ግብ ከተገኘ ቡድናችን ለ13ኛው አፍሪካ ዋንጫ የሚያሳትፈውን ትኬት ይቆርጣል። ግን ማን ያግባ? ሰዓቱ እየገሰገሰ ሄዶ 80ኛው ደቂቃ ላይ ደርሷል። ሁሉም ሰው ተስፋ ቆረጠ። መሐመድ ዑስማን ሚግ የዚያን ጊዜ ውጥረትን እንዲህ ያስታውሳል። ቡድናችን ከጊኒ ሲመለስ 7 ወሳኝ ተጫዋቾች ጠፍተው ስለነበር የነሱም ቦታ ለመተካት ከተመረጡት ተጫዋቾች አንዱ ነበርኩ። ለሁለት ምስራቅ ጀርመን ሄደን ተለማመድ አዲስ አበባ የተመለስነው ለጨዋታው አንድ ሳምንት ሲቀረን ነበር በልምምድ ግጥሚያዎች ላይ ቋሚ ተሰላፊ ነበርኩ በግኒም ግጥሚያ ቀን እንደምገባ እርግጠኛ ነኝ ወጣት አስተላለፉ ሲነገር ተጠባባቂ ሆንኩኝ በኔ ቦታ የገባው ካሳሁን ተካ ነበር አሰልጣኛችን መንግስቱ ወርቁ እንደነገረን ልምድ ያላቸው ተጫዋቾች መሰለፍ አለባቸው ስላለ ነው ቤንች ሆንኩት ቡድናችን ያረፈው ጊዮን ሆቴል ነበር ወጣት ስልክ ተደወለልኝ ባለቤቴ ናት የደረሰች ነፍሰ ጡር ነበረች በስልክ መሐመድ አለች አቤት እንዴት ነሽ ደህና ነኝ እንዴት በጧት ደወልሽ ተገላገልኩኮ እንኳን ደስ ያለ እንኳን አብሮ ደስ አለን ወንድ ነው ሴት ወንድ ነው ስሙንም ነቢል ብየዋለሁ በጣም አሪፍ ነው እድለኛ ልጅ ነው ታያለህ አንተም ዛሬ ጎል ታገባለህ እንዳፍሽ ያርግልኝ ባለቤቴ ምጥ በጣም ያስቸግራት ስለነበረ በሰላም መገላገሏ ደስ አለኝ እንደምሰለፍ ሰሞኑን ነግሬያት ስለነበር ነው ጎል ታገባለህ ያለችኝ እሷ ከመደወሏ በፊት ጥቂት ደቂቃ ቀደም ብሎ ተጠባባቂ መሆኔ ተነግሮኛል ልጅ በማግኘቴ ደስ ቢለኝም ቤንች በመሆኔ ደስታዬ የተሟላ አልነበረም ቢሆንም ስሜቴ ውስጥ ጎል የማግባት ፍላጎት አለ እኔም ራሴ ትላንት ትሬኒንግ ላይ ነገ ጎል የማገባው እኔ ነኝ ብዬ ስናገር አሰልጣኞቹም ሆነ ተጫዋቾቹ ሰምተውኛል እንዲያውም አንዱ ተጫዋች አንተ የድሬዳዋ አራዳ እንድትሰለፍ ብለህ ነው ጎል አገባለሁ የምትለው ብሎኝ ነበር ከኤርሚያስ ወንድሙ ጋር አንድ ክፍል ነው የምናድረው እሱም ተጠባባቂ ነው ምሳ ከበላን በኋላ 6 ሰዓት ላይ ሁላችንም እረፍት ማድረግ ስለነበረብን እንድንተኛ ተነግሮን ነበር እኔ ግን አልተኛውም ክፍሉ ውስጥ እንጎራደዳለሁ ኤርሚያስ ጋደም ብሏል በተኛበት አንድ ነገር ልንገርህ አልኩት ምን የሆነ ነገር ታይቶኛል ምንድነው የታየህ ዛሬ ጎል አገባለሁ እንኳን ልታገባ ተቀይረህም አትገባ እንወራረድ ባልተሰለፍክበት ጨዋታ መወራረድ ምን ያስፈልጋል የማወራው ጮክ ብዬ ስለነበር ድምጼ ኮሪደሩ ላይ ይሰማ ነበር ምክትል አሰልጣኙ ኃይሌ ተስፋ ጋብር ተጫዋቾች መተኛታቸውን ለማረጋገጥ በየክፍሉ ቼክ ያደርጋል እኛ ክፍል ሲገባ ቆሜ ዲስኩርስ አደርግ አገኘኝ አንተ ለምንድን ነው የምትረብሸው ድምጽህ ከፍ ብሎ ይሰማል ሌሎችን እንዳይተኙ እያደረክ ነው ብሎ ሲቆጣኝ ኤርሚያስ ጣልቃ ገብቶ እኔንም እኮ አስቸገረኝ ተጠባባቂ መሆኑን እያወቀ ጎል አገባለሁ በማለት እየለፈለፈ ሊያስተኛኝ አልቻለም በማለት ተናገረ ኃይሌ ከሄደ በኋላ ኤርሚያስ በወሬ አባብሎ አስተኛኝ እኔ በነጥብ ጨዋታ ለዋናው ብሔራዊ ቡድን ተሰልፌ አላውቅም ዛሬ ከገባው የመጀመሪያዬ ነው የሚሆነው ግን በራስ መተማመኔ ብዙ የጨዋታ ልምድ እንዳለው ሰው ነበር ከግጥሚያው አንድ ቀን በፊት የመንግስት ባለስልጣኖች ሆቴል ድረስ መጥተው ነበር ከኮሎኔል መንግስቱ መልእክት አለ ብለው ሰበሰቡን ይህን ጨዋታ ካሸነፋችሁ ህይወታችሁን የሚቀይር ሽልማት እንደሚሰጣችሁ ቃል ተገብቷል ብለው ነገሩን በይፋ ባይገልጹልንም መኪና ወይም ቤት እንደሆነ እዚያ ከመጡት ባለስልጣናት በግል ሲያወሩ ሰምተናል ሁላችንም በተገባው ቃል ደስ ብሎናል የጨዋታው ቀን ስታዲየሙ ጠጠር መጣያ አልነበረም ሜዳ ላይ ተሰልፈን የክብር እንግዳው ተዋወቁን ጓድ መንግስቱ እየጨበጡ እኛ ጋር ሲደርሱ ጓዶች ድል የኛ ነው እናሸልፋለን አሉ እኔም እየጨበጥኳቸው በሞራል እናሸልፋለን አልኳቸው ጨብጠውን ትሪቡኑ ሄደው ከተቀመጡ በኋላ በድምፅ ማጉያ አብዮታዊ መፈክር ይዥጎደጎድ ጀመር እዛው በተደረደርንበት ግራጃችንን ቀስረን መፈክሩን ማስተጋባት ጀመር ብዙ ነገር የወቅቱን ፖለቲካዊ ቋንቋ የተንተራሰ ቢሆንም በመፈክሮቹ ውስጥ እናሸንፋለን የሚለው ጎልቶ ይወጣ ነበር። በርግጥም መርታት አለብን። ካሸነፈን በኋላ የገቡልንን ቃል ይተብቃሉ። እኔ ደሞዜ 90 ብር ነው። ለብሔራዊ ቡድን ተመርጠን ሆቴል سنቀመጥ አበላችን 60 ሳንቲም ብቻ ነበር። ለ60 ሳንቲም አበል መኪና ወይም ቤት ቃል ሲገባ በጣም ያስደስታል። ቃል የተገባውን ለማግኘት ግን ጎል መቆጠር አለበት። ሜዳ የገባው ቡድናችን ግን ማስቆጠር አልቻለም። ጭራሽ ተጫዋቾቹ እየተጎዱ ነው። ጥበበ ታደገ እያነከሰ ወጣ። ክብሮም ተወልደ መድህን ጉልበቱን ተመቶ መጫወት እንዳቃተው ያስታውቃል። ቡድናችን ጎል ለማግባት ምንም ተስፋ አልነበረውም። ቤንች ላይ ከተቀመጥኩበት ብድግ እያልኩኝ ለአሰልጣኛችን መታየት ጀመርኩ። ምናልባት ካስታወሰኝ ብዬ ነው። እሱ በሐሳብና በጭንቀት ጭልጥ ብሎ ሂዷል። አንዳንዴ ኳስ ሲበላሽ ጫማዬን በንዴት ወደፊት እወረውርና ያንን ለማምጣት በማስመሰል እዚያ ጋር ሄጄ ለጥቂት ሰከንድ ቆማለሁ። ምክንያቱም ለአሰልጣኙ በደንብ እንድታየውና ትዝ እንድለው ነው። ግን ምንም የለም። ከኛ የኋላ ያሉ አንዳንድ ተመልካቾች ንግግባ እያሉ ሲናገሩ ሰምቻለሁ። ምን አለ መንግስቱ ቢሰማ በያሰብ። ሰዓቱ እየገፋ ሲሄድ በጣም ተቁነጠነጥኩ። በድሬዳዋ ደግሞ ባለቤቴ ሊጠይቋት ለመጡ ሰዎች ባሌ ዛሬ ጎል ያገባል እያለች ስታወራ ውላለች። እኔ ግን እንኳን ላገባ ሜዳም ላይ አልታየውም። አንተ አሰልጣኝ መሐመድን አስገባ እያለች ትናገር ነበር። አሁንም ብድግ ብዬ ለአሰልጣኛችን ብታየውም ዝም ሲለኝ ወንበሩ ላይ ተዝናንቼ ተቀመጥኩ። ኤርሚያስ አጠገቤ ስለነበር እናንተ የድሬዳዋ ልጆች ምንም ሐሳብ የለባችሁም እንዴ አለኝ። ቤንች ላይ ያለው በሙሉ በሐሳብ ተጨንቆ አንተ እንዴት ትዝናናለህ በሚል ነው። ክብሮም ተጎድቶ እያነከሰ መጫወት ወደማይችልበት ደረጃ ላይ ደረሰ። አሰልጣኛችን ዞር ብሎ ተነስ ቀይር ሲል ሰማው። በስም አልጠራም። አንድ ሰው ሲወጣ በሱ ቦታ ማን እንደሚገባ ሁላችንም እናውቃለን። ምክንያቱም ትሬኒንግ በምንሰራበት ቦታ ነው የምንሰለፈው። በክብሮም ቦታ ኃይሉ ጎሹ ነው የሚጫወተው። ኃይሉ እኔ አጠገብ ነው የተቀመጠው። መንግስቱ ሲናገር ኃይሉ አልተነሳም። አሰልጣኛችን እንደገና አንተን እኮ ነው የምልህ አትሰማም እንዴ ብሎ ሲናገር ጣልቃ ገባሁና እኔን ነው ስለው በደንብ መልስ ባይሰጠኝም ኃይሉ ሊነሳ ሲል እኔ ቀድሜው ተስፈንጥሬ ተነሳውና ማማማ ጀመርኩ። ጥሪው የመጣው ለኔ ካልሆነ ተመልሼ መቀመጥ ነው ብዬ በድፍረት የተነሳሁት። ቶሎ ተቀይሬ ገባሁ። የጊኒው 11 ቁጥር በቀይ ወጥቶ ነበር። በዚህ የተነሳ በቀኝ ተመላላሽ የሚጫወተው ሙሉ ዓለም እጅጉ ንጻ ሆኖ ክሮስ ያደርጋል። ግን እነዚያን ኳሶች የሚጠቀምባቸው አልነበረም። በግንባር መግጨት ታይሚንግ ጥሩ ስለነበርኩ በእነዚህ ኳሶች መጠቀም እንደምችል ስላሰበ መንግስቱ ግባ እንዳለኝ ገመትኩ። እንደገባው ፋውል ሰርቼ ቢጫየው እንደገና ሌላ ፋውል ደገምኩ። ግብጻዊ ዳኛ ቀይ ሊሰጠኝ ሲል ጉልበቱን ይጀለመንኩትና ምህረት አደረገልኝ። ጨዋታው ሊያልቅ ጥቂት ደቂቃ ሲቀር ሙሉ ዓለም ክሮስ አደረገ። ኳሷ ከኛ አጥቂና ከጊኒ ተከላካዮች አምልጣ ከፍ ብላ የመጣች ነበረች። ታይሚንግን አስተካክዬ ከበረኛው ጀርባ ባለው ክፍት ቦታ በግንባሬ ቀብሬ መታዋት። ያለምንም ከልካይ ወደ መረቡ ስትሄድ አየኋት። ግን መጨረሻዋን ለማየት ጊዜው ረዘመብኝ። አይኔን እንዳፈጠጥኩ ስከተላት መረቡ ላይ ሄዳ አረፈች። ጎሉ እንደገባ ወዴት እንደሚሄድ ግራ ገባኝ። አፌ ላይ ያለው ነቢል የሚለው ቃላት ብቻ ነበር። ነቢል የአዲሱ ልጄ ስም ነው። ባለቤቴ ልክ ነበረች። የጥበቃ ወታደሮች በደስታ ብዛት ወደ ሜዳ ዘለው በመግባት ይጨፍሩ ጀመር። የማለቂያው ፊሽካ እንደተነፋ ወደ ትሪቡን ሄጄ ድል የኛ ነው ብዬ ግራጀን ቀስሬ ደስታዬን ገለጽኩ። ሊቀመንበሩና አብረዋቸው የነበሩት ባለስልጣኖች ያውልህ ላንተ በሚያስመስል አይነት በከፍተኛ ሁኔታና በሞቃ ስሜት ግራጃቸውን ከፍ አድርገው በመቀሰር ደስታቸውን ይገልጹ ጀመር። እነዚህ ነገሮች በህይወቴ በጣም አስደሳች ትዕይንቶች ነበሩ። ከሐሳቤ ስነቃ የእስር ቤቱን ግድግዳ ተደግፌ ቁጭ ብያለሁ። ሐረር ማዕከላዊ እስር ቤት ድብደባና ግርፋት ደርሶብኝ እስክሪፕቶና ወረቀት ይዤ ወደ ኋላ መለስ ብዬ የመስከረም 24ቱን የድል ቀን እያሰብኩ ደብዳቤውን መጻፍ ጀመርኩ። ለጓድ መንግስቱ ኃይለማርያም፣ እኔ መሐመድ ዑስማን እባላለሁ። በቅጽል ስሜ ሚግ እያሉ ይጠሩኛል። የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። እሱም እንደሚያስታውሱት በቦታው እንደነበሩ በጊኒ ላይ በዚያች አስጨናቂ ሰዓት ጎል በማግባት ለአፍሪካ ዋንጫ እንዲያልፍ ያደረግኩት እኔ ነበርኩ። ያን ጊዜ ከጨዋታው በፊት ሲተዋወቁን ድል የኛ ነው ሲሉ፣ እኔም የእርሶን ቃል በተግባር ተርጉሜ ድል የኛ እንዲሆን አድርጌያለሁ። እኔ ሁሌም ለአገሬ ታማኝ ነኝ። አሁን ግን ምንም በማላውቀው ነገር ሐረር እስር ቤት እየተገረፍኩ ነው። ጥፋት እንኳ ቢኖርብኝ በጊኒ ጨዋታ ለአገሬ የሠራሁትን ውለታ አስታውሰው ከዚህ እንዲያወጡኝ እለምኖታለሁ ብዬ ጻፍ። ደብዳቤው ተጻፈ። አሁን ታዲያ እንዴት ነው ምልከው ብዬ አሰብኩ። ትዝ ሲለኝ አንድ የፖሊስ ባልደረባ አስታወስኩ። ፖሊሱ እዚያ ነው የሚሠራው፣ በጣም እንግባባለን፣ የእኛ ቡድን ደጋፊ ነው። በ1975 የኢትዮጵያ ሻምፒዮና ስንሆን ሰዓት ሸልሞኛል፣ የኔም አድናቂ ነው። የጠቆመብህ የሚያውቅህ ልጅ ነው። በቴሌቪዥን ስምህን ከሰማ በኋላ ጠቅላላ ታሪክህን ነግሮ ያስያዘህ እሱ ነው ብሎ የምርመራውን አጠቃላይ ይዘት የነገረኝም እሱ ነው። ደብዳቤውን ከጻፍኩ በኋላ ለጓድ መንግስቱ በፖስታ ቤት ወይም በሰው እንዲያደርስልኝ ነገርኩት። በነገሩ ከተስማማ በኋላ እዚህ ሐረር ውስጥ የመንግስቱ የቅርብ ጓደኞች ስላሉ በእነሱ በኩል ለመላክ እንደሚቻል ነገረኝና ሰጠሁት። ደብዳቤው ከተላከ በኋላ ምንም መልስ ሳላገኝ 8 ወር ቆየው። ፖሊሱ የኮሎኔል መንግስቱን ጓደኞች ጠይቆ መልእክቱን እንዳደረሱ ነግሮኛል፣ ግን ምንም ፍንጭ እንኳ የለውም። በሌላ ጊዜ ለክፍለ ሀገሩ አስተዳዳሪ ለጓድ ካሳይ አራጋው ደብዳቤ ጻፉ። መልስ ሳጣ የማውቃቸውን ሰዎች እሳቸው ጋር ሄደው እንዲለምኑልኝ ላኳቸው። አጥጋቢ መልስ አላገኘውም። በመጨረሻም የመስሪያ ቤታችን ስራ አስኪያጅ ሄደው አነጋገሩልኝ። ጓድ ካሳዬ በአገር ቀልድ የለም ብለው ተናገሩ። ሰዎቹንም አስፈራሯቸው። ምላሹን እንደሰማሁ እንደማልፈታ አወቅኩና መጪውን ጊዜ መጠበቅ ጀመሩ። አንድ ቀን ትንሹ ልጄ ነቢል ሰዎች ይዘውት ሊጠይቀኝ መጣ። ያጠራቀመውን 3 ብር ሰጠኝና ወደ ቤት እንሂድ አለኝ። እንደማይቻል ስነግረው አለቀሰ። ነቢል ገና 6 ዓመቱ ነው፣ ምንም አያውቅም። እንዴት ብዬ ልንገረው? አባቴን ካልሰጣችሁኝ አልሄድም ብሎ ፖሊሶቹም አስቸገረ። እንዳውም እዚሁ ካንተ ጋር ኖራለሁ አለ። በኋላ አባብለው ወሰዱት ይላል መሐመድ። በእስር ቆይታው በተለያየ ጊዜ ምርመራዎች ተካሂደውበታል። አንድ ቀን የሆነ ሰው ከሞቃዲሾ መጣ። ከመርማሪው ጋር መሐመድን አነጋገሩት። ሰውየው ሐሰንን ታውቀዋለህ አለው። ሐሰን የቱ? ሐሰን አብሽሮ። አውቀዋለሁ፣ እሱ እኮ በከተማው ታዋቂ ነው፣ ደግሞም በሽተኛ ነው። ወንድምየው አንተ ጋር ነበር? እኔ ያረፍኩበት ሆቴል ደንበኛቸው ስለነበር እንገናኛለን። እቃ ሰጥቶሃል አይደል? የምን እቃ? ገንዘብና መሳሪያ? ሐሰት ነው። 1 ሚሊዮን ወስደሃል። ለምን ጉዳይ? ጦር ለማዘጋጀት። ምን ለማድረግ? ኢትዮጵያን ልትወጋ። ሰውየው በመሐመድ ላይ መረጃ አለኝ ብሎ ነው የመጣው። በወቅቱ ጥቆማ ላደረገ ግለሰብ የገንዘብ ድጎማ ይሰጣል። መረጃ ብሎ የሰጣቸው ከሰዎች ጋር የተነሳውን ፎቶ ነበር። በከተማው ታዋቂ ስፖርተኛ ስለነበርኩ ከብዙ ሰዎች ጋር ፎቶ ተነስቻለሁ። ጠቋሚም በፎቶው ላይ ነበረበት። ሰውየው ከወጣ በኋላ ግርፊያው ተጀመረ። ብሩን የኔ ያደረግከው? እኔ ምንም አልተቀበልኩም። አርጌሳ ሄደ ነበር? አዎ። አርጌሳ ነው ብሩን ያስቀመጥከው? አልወሰድኩም አልኩ። ሰውየው መስክሮባል ውሸቱን ነው። እንዴት ውሸታም ትለዋለህ? የተሳሳተ መረጃ ነው የሰጣችሁ። የት ባንክ ነው ያስቀመጥከው?
ባንክ ገንዘብ የለኝም። 3 ቀን በተከታታይ ግርፊያው ቀጠለ። ሰውነቱ በየቦታው ቁስል ሰርቷል። መሐመድም አቅቶታል። የውስጥ ጸጉሩ ተተልትሮ መርገጥ አይችልም። ወደ ፈለገበት ቦታ የሚንቀሳቀሰው በመቀመጫው እየተንፏቀቀ ነበር። መንቀሳቀሻ እንዳያገኝ ይመስላል ስትራቴጂ ቦታ ተመታ። መቀመጫዬን ደጋግመው ስለገረፉኝ ተላላጠና በንፉቅቅም መሄድ አቃተኝ። በአምስተኛው ቀን ለግርፊያ መጡ። በመጀመሪያው ዱላ መሐመድ ባይኑ ምልክት ሰጣቸውና ግርፊያው ቆሞ ቃለ ምልልሱ ቀጠለ።
ገንዘቡ የት ነው?
ዘመዴ ቤት ነው።
ምኑ ጋ?
ቦታውን ነገራቸው።
ስንት ነው?
1,000,000።
ሌላስ?
መሳሪያ።
ምን አይነት?
ክላሽና ሽጉጥ ነው።
ምን ያህል ነው?
ቁጥሩን አላውቀውም።
መርማሪዎቹ ፊታቸው ፈካ። የግርፊያው ውጤት የተሳካ ነው ብለው አመኑ።
መሐመድን በመኪና ጭነው ገንዘብና መሳሪያውን ሊያመጡ ወደ ድሬዳዋ አቀኑ። ወደ ቤት ሄደው የተባለው ቦታ ተቆፈረ። ምንም የለም። እንደገና አስታወስኳልና ሌላ ቦታ ተቆፈረ። እዚያም የለም። 4 ያህል ቦታ አስቆፈራቸው። ሆኖም 1 ብር እንኳ አላገኙም። ስለተናደዱ መኪና ውስጥ ወሰዱት። አፍ ውስጥ ፒንሳ አስገቡና ጥርሱን ይዘው ማወዛወዝ ጀመሩ። በዚህ መሃል የሆነ ስም ተጣራ።
ማናልክ?
ምን?
አሁን ስም ጠርተሃል።
ተሳስቼ ነው።
ምንድን ነው እሱ?
ጓደኛዬ ነው።
እሱ ጋር ነው የቀበርከው?
እኔ ምንም ገንዘብ አልተቀበልኩም።
አምናሃል።
ሲጨንቀኝ ነው።
የበለጠ ስናስጨንቅህ ታመጣታለህ።
ወደ እስር ቤት ሲመለስ አንድ ሰው ጠራውና ሰዎቹ ስላመንክላቸው አዲስ አበባ ለሚገኙ ላለቆቻቸው ሪፖርት አድርገው ገንዘቡንና መሳሪያውን ሊያመጡ ነው ወደ ቤት የሄዱት። በነገሩ በጣም ስለተናደዱ ገንዘቡ የት እንዳለ ነግረህ ብትገላገል ይሻላል፣ ካለበለዚያ መጥፎ ነገር ይገጥማል ብሎ ነገረው። መሐመድ ግን ምንም ምላሽ አልነበረውም። ጥርሱ ሲወዘወዝ ስሙን የጠራው ጓደኛው ተይዞ ተገረፈ። ከሁለት ቀን በኋላ ልጁ ተፈታ። መሐመድ ግርፊያ ሲበዛበት እየደነዘዘ ሄደ። በተገረፈ ጊዜ እዚህ ቦታ ነው የቀበርኩት እያለ ሲነግራቸው አንደኛው መርማሪ ይሄ ሰው እዚህ ቀብር ያለው እዚያ ደብቅ ያለው እያለ ድሬዳዋ ከተማን በሙሉ ሊያስቆፍረን ነው እንዴ እስከ ማለት ደርሶ ነበር። ቅጽል ስሙንም ሚሊዮን ብለው ጠሩት። ገንዘቡን ጉዳይ እስረኛው ሰማ። በቁጥሩም ተገረመ። አንዳንድ እስረኞች እየመጡ ገንዘብ አበድረኝ።
ለምን?
መኪና ልገዛ።
ገንዘብ ስጠኝ።
ለምን?
ሆቴል ልከፍት።
ገንዘብ አበድረኝ።
ለምን?
ሱቅ ልከፍት። ገንዘብ አበድረኝ።
ለምን?
ታክሲ መግዣ። እስኪሰለቸው እየመጡ ስለ ገንዘቡ ይጠይቁታል። እዚያ የተግባባው አንድ ልጅ ነበር። በቁም ነገር ፈልግሃለሁ ብሎ ጥግ ይዞት ሄዶ ያዋራው ጀመር። መሐመድ ሞኝ አትሁን አለ።
እንዴት? አንድ ታሪክ ልንገርህ።
ምን?
አንድ ሀብታም ታስሮ ነበር።
የት?
እዚህ።
እና በግርፊያ ሞተ።
ታዲያ ከኔ ጋር ምን ያገናኘዋል?
ሰዎቹ መግረፍ የሚያቆሙት እስረኛው ሲሞት ነው።
አልገባኝም።
በግርፊያ ከመሞትህ በፊት ገንዘቡን እንጠቀምበት።
የለም አልኩህ።
ሁላችንም በተጠረጠርንበት ነገር እንክዳለን። ያንተም አይገርምም።
እኔ ግን እውነቴን ነው።
ገንዘቡን የተወሰነ ለዘቦች ትሰጣለህ፣ እኔ አንተን ይዤ በድንበር አስወጣሃለሁ።
ዝምታ።
ማምለጥ አትፈልግም?
እፈልጋለሁ።
ገንዘቡ የት ነው?
ገንዘብ ከጓደኞቼ ተበድሬ እሰጥሃለሁ።
የጓደኞችን ሳይሆን የደበቅከውን ነው የሚያስፈልገን። እንደሱ አይነት ገንዘብ አልተቀበልኩም። በነገሩ ስላልተስማማ ሄደ። የተለያዩ ሰዎች እየመጡ ከገንዘቡ ጋር በተያያዘ ፕላን ያወጡ ጀመር። አንዳንዶቹ ሰላዮች እንደሆኑ አውቃለሁ። የሚልኳቸው መርማሪዎቹ ናቸው። መሐመድ ይናገራል። ቁስሌ እየደረቀ ሲሄድ የማምለጥ ፕላን አዘጋጀው። ዘቦች በሚቀያየሩበት ሰዓት በግንቡ ላይ ዘልዬ ማምለጥ ነው። አንድ ፖሊስ ስለሚያውቀኝ በጣም ስላዘነልኝ ተባብሮኝ ነበር። በሱና በሌላ ዘብ መሃል በሚገኘው ስፍራ ነው ማመልጠው። ግንቡ ረጅም ስለነበር ሳልደርስ ወደቅሁ። ሰዎቹ ይህን ሁሉ አልሰሙም ነበር። እንደምንም ብዬ ተነሳውና ዘለልኩ። ነገር ግን ብዙም ሳልርቅ ከአጥሩ ውጭ የሚጠብቀኝ ሰው መሳሪያውን ደግኖ ተቀበለኝ። ሳየው በጣም ነው የደነገጥኩት። እንዴት አገኘኝ? የመጥፋቱን ፕላን ያወጣልኝ ከኔ ጋር የሚያድር ልጅ ነው። በጣም ነበር የሚያዝልልኝ። እንድጠፋም የገፋፋኝ እሱ ነበር። አንድ ፖሊስ ሊረዳኝ እንደፈለገ ሚስጥር ብዬ ነግሬው ነበር። ፖሊሱ በኔ ጉዳይ ሲያዝ ልጁ እንደነገራቸው አወቁ። የተያዝኩ ቀን አዲስ ግርፊያ ተጀመረ ይላል። አንድ ቀን ደግሞ ሌላ ድብደባ የሚያስከትል መረጃ ተገኝቷል ተባለ። መሐመድ ከሞቃዲሾ በዳኞች በኩል ለቤተሰቡ ደብዳቤ ልኮ ነበር። ተቀባዩ ገንዘቡን ወስዶ ደብዳቤውን ለደህንነት ክፍሉ ሰጥቶ ስለነበር ያንን አምጥተው አሳዩት። ደብዳቤው ላይ ስለ መሳሪያና ገንዘብ ተጠቅሷል። የኔ እጅ ጽሑፍና ወረቀቱ ላይ ያለው የሚገናኝ አይደለም። በጥቅሉ ገንዘብ ለማግኘት ሰላይ የተባሉት በፈጠሩት ነገር እኔ ብዙ ተጎዳው ይላል። መሐመድ በድጋሚ ለኮሎኔል መንግስቱ ደብዳቤ ጻፈ። ምንም ምላሽ አላገኘም። ለአዲስ ዘመንና ለሬዲዮ ያለበትን ሁኔታ እንዲያሳውቁለት ደብዳቤ ጻፈ። በዚህም በኩል አልተሳካም። መሐመድ ይናገራል። ብዙ ቦታ መልእክት ልኬ አልተሳካልኝም። እስር ቤት ብዙ ከቆየ በኋላ በዘመን መለወጫ 100 እስረኞች ምህረት ሲደረግላቸው እኔም ተፈታው። ወደ ስራዬ ብመለስም ብዙ አልቆየሁም። በእስር የቆየሁበትንም ጊዜ አስበው ቀሪ አለብ በሚል የአገልግሎትም ሳይሰጡኝ አባረሩኝ። በስራ ላይ እያለሁ እግሬን ላሜራ ቆርጦኝ በሽታው በጣም ጸንቶብኝ ነበር። በእስር ቤት እያለሁ ግርፋቱና ሲሚንቶ ላይ የተኛሁበት በጤናዬ ላይ ጉዳት አምጥቶብኝ ነበር። እነዚህ ተደማምረው ሌላ ክለብ ገብቼ እንኳ መጫወት አልቻልኩም ይላል። መሐመድ ከተፈታ በኋላ በተወሰነ ጊዜ ቆይቶ ጠቁሞበት ያሳዘውን ልጅ አገኘው። ሞቃዲሾ ከተያዩ በኋላ ድሬዳዋ ሲመለስ አልተገናኙም ነበር። ልጁ እስር ቤት አይቶታል። መሐመድ ደግሞ ጨርቁ ካይኑ ላይ ትንሽ ሲፈታ በጨረፍታ አይቶታል። መሐመድ እንዳየው ልጁ አላወቀም። መንገድ ላይ እንደተገናኙ ልጁ የት ጠፋህ አለው። ታስሬ ነበር። መቼ? ቆየ። የት? ሐረር። በምን ጉዳይ? ሰላይ ነህ ብለው። እንዴት አውቀው? ተጠቁሞብኝ። ማን የጠቆመብህ? እኔ አላውቅም። ልጁ በጣም አዘነ። ተቆጨና በትችት መልክ እዚህ አገር ላይ ምንድነው እየተሰራ ያለው? አንተ ለአገርህ አኩሪ ተግባር ፈጽመህ የለም እንዴ? ብሎ ተናገረ። እንደገና ጥያቄውን ቀጠለ። ስፖርተኛ እንደሆን ካልነገርካቸውም አለ። ነግሬያቸዋለሁ። በዚህ ብቻ ነው የወነጀሉህ? ሌላም ነበር። ምን? ያኔ አዲስ አበባ እናንተ ልካችሁኝ አልነበር? ፖስታው ብቻ ሳይሆን ጫማ ማድረስ ብላችሁኝ ነበር። አስታወስኩ። ውስጡ መንግስትን የሚቃወም ምንም አልነበረውም። ጫማው የሚታደስ ነው። መርማሪዎቹ መረጃ ነበራቸው። በምን አወቁ? የጠቆመብኝ ሰው መስክሯል። ማን ነው የጠቆመብህ? ደግሞስ ይህን እንዴት አወቁ? እኔ እንጃ። ልጁ በተፈጠረው ነገር እንዳዘነ ነገረውና 20 ብር ሰጠው። ከመለያየታቸው በፊት ከሥራ መባረሩን መሐመድ አጫወተው። እሱም የሚያውቃቸውን ባለስልጣን አነጋግሮ ወደ ሥራ ገበታው እንደሚያስመልሰው ቃል ገባለት። ልጁ ከዚያ በኋላ የውሃሽታ ሆነ። መሐመድ በኑሮው ምንም አልተመቸው፣ የትም መሄጃም አልነበረው። ቀጣዩን የህይወት መንገድ እንዲህ ያስታውሳል። ከድርጅቱ ከተባረርኩ በኋላ ሥራ ፍለጋ ብዙ ቦታ ሞከርኩ፣ ግን ቢሳካልኝ አልቻለም። በገንዘብ ማጣት ቤተሰቤን ማስተዳደር አቃተኝ። ባለቤቴም ሥራ አልነበራትም። ችግር ሲበረታብኝ ሚስቴ ሁለቱን ሕፃናት ይዛ ወደ ቤተሰቦቿ ጋር እንድትሄድ አደረግኳት። የቀሩት ሁለት ልጆቼ ጓደኞቼ ጋር እንዲቀመጡ አመቻቸው። ነገር ግን ከጥቂት ጊዜ በኋላ ትምህርታቸውን አቋረጡ። እነሱን ወደ ትምህርት ቤት ለመመለስ ገንዘብ ማግኘት ነበረብኝ። ሥራ ፍለጋ ብዙ ተንከራተትኩ። የቤት ኪራይ መክፈል ስላቃተኝ አስወጡኝ። በዚህ የተነሳ ችግር ላይ ወደቅሁ። የምበላውም አጣሁ። አንዳንዴ ወንዱ ልጄ ፍራንክ ሲያገኝ ፈልጎ መጥቶ ይሰጠኛል። አልቀበልም ስለው ያለቅሳል። የኔ ማጣት ብቻ ሳይሆን የቤተሰቤ መበታተን ስሜቴን በጣም ጎዳው። ከጊዜ ወደ ጊዜ የኑሮዬ ሁኔታ እያሽቆለቆለ ሄደ። ጤንነቴም አደጋ ላይ ወደቀ። እስር ቤት የደበደቡኝና ሲሚንቶ ላይ የተኛውበት ቀስ በቀስ ጤናዬን ስላናጋው ሕክምና ለማድረግ ብጥርም በገንዘብ ማጣት አልተሳካልኝም። ምግብ ያለማግኘቴ ደግሞ የባሰ ሰውነቴን ጎዳው። እስር ቤት ጭንቅላቴን በዱላ ብዙ ስለቀጠቀጡኝ አንዳንድ ጊዜ የማስታወስ ሁኔታዬ የተናጋ ነበር። ጥሩ ነገር ሁሉ እየሸሸኝ ሄደ። በእጄ ያለኝን ንብረት ሸጬ ልጆቼ እንዳይጎዱ መሸፈን ሞከርኩ። ዋነኛው የስፖርት ማስታወሻዬ ማሊያ፣ ቁምጣ፣ ታኬታ በየተራ ተሸጡ። ንብረቴን ሁሉ ሸጬ ሌላ ሥራ እስካገኝ እየታገልኩ ላለመውደቅ ተፍጨረጨርኩ። ነገር ግን ምንም ሊሳካልኝ አልቻለም። ለዕለት ቁርሴ የቀን ሥራ ጀመርኩ። መጀመሪያ ቀን አንድ ትልቅ ቤት እየተገነባ ስለነበር ድንጋይ በባሬላ እያመላለስኩ መስራት ጀመርኩ። ይህ ግንባታ ሲያልቅ ሌላ ሥራ ማግኘት ስላልቻልኩ እንደገና ችግር ላይ ወደቅሁ። ሲርበኝ ዕቃ ተሸክሜ ለመብላት መንቀሳቀስ ጀመርኩ። ዕቃ ከመኪና ወይም ከጋሪ ሲወርድ ከከተማ ወጣ ወዳለ ቦታ አሸክመው ይወስዳሉ። እኔም ይህን ሥራ ጀመርኩ። ለዚያውም ሰው እንዳያየኝ ኮፍያ አድርጌ ራሴን ሸሽጌ እየተሸከምኩ አደርሳለሁ። ከከተማ ወጣ ያለው ሰፈር ብዙም ሥራ የለም። በዚህ የተነሳ የተሻለ ገንዘብ ፍለጋ ጥሩ ሸክም ወዳለበት ወደ መሃል ከተማ ገባሁ። ከተማ ውስጥ ብዙ ሰው ስለሚያውቀኝ ሲያየኝ ከንፈር መምጠጥ ጀመረ። እዚህ ያለው ችግር ደግሞ ጥሩ ሥራ ቢኖርም ውድድሩ ከባድ ነው። እኔ ያገኘሁትን ሸክም ሌሎች ተሽቀዳድመው ይወስዱብኛል። አንዳንዴም በሽሚያ ላይ ገፍትረው ይጥሉኛል። ጥሩ ገንዘብ ለማግኘት ትላልቅ ዕቃ ለመሸከም ሞከርኩ። አንድ ቀን አነስተኛ የጨርቅ ቦንዳ ተሸክሜ 15 ሜትር እንድሄድ ከአቅሜ በላይ ስለሆነ ተንገዳገድኩና ተደፋሁ። ዕቃውም ወደቀ። ይቺን ተሸክሜ ለመብላት አቅም ስላነሰኝ ምርር ብዬ አለቀስኩ። ሌላ ሥራ ስላጣሁኝ ቀለል ያለ ነገር ለመስራት ዘንቢልና ትናንሽ ጀሪካን መሸከም ጀመርኩ። ይሄም ቢሆን አይገኝም፣ ቢገኝም ለዕለት ጉርስ አይሆንም። በዚህ የተነሳ ኑሮዬ ሊሻሻል ባለመቻሉ እየመረረኝ ሄደ። ችግሩን መቋቋም አቃተኝ። ጤናዬም ተጎሳቆለ። ለምን እንደዚህ ሆኜ እኖራለሁ? አድናቂዎችንና ዘመዶችንስ ለምን አሳቅቃለሁ ብዬ አሰብ። መሽቶ በነጋ ቁጥር የተሻለ ነገር ይመጣል እያልኩ ብለፋ ብደክም ምንም ሊያልፍልኝ አልቻለም። ጓደኞቼም ፊትነሱኝ፣ ተጠየፉኝ፣ አገለሉኝ። አንድ ቀን የሆነ ሰው ጋር ሄድኩ። ገንዘብ እንዲሰጠኝ ነው። ሰውየው ከሞቃዲሾ እንደተመለስኩ በጣም ስለቸገረው 70 ብር አበድሬው ነበር። ሌላ ከተማ ለብዙ ጊዜ ቆይቶ ተመለሰ። ጥሩ ስራ ጀመረ። ለችግር ጊዜ የሰጠሁትን ብር ጠየቅኩት። እሱ ግን ሌባ ነው፣ ሊሰርቀኝ ነው የመጣው ብሎ ፖሊስ ጠርቶ አስያዘኝ። ፖሊሶቹ ደግሞ ማንነቴን አላወቁም። ሌሎች ሰዎች ሌባ እንዳልሆንኩ ነግረዋቸው ነቀቁኝ። ለምንድን ነው ሰዎች እንደዚያ የሚያደርጉት ብዬ ባስብም መልስ የለውም። የሆነ ዕለት አንድ ሱቅ አጠገብ መልኬን በመስታወት አየሁት። ራሴን ከተመለከትኩ ብዙ ጊዜ ነበር። ከመስታወቱ ፊት የቆምኩት እኔ ነኝ። ነገር ግን መሐመድ ዑስማን ነው ብሎ ለማመን በጣም አስቸገረኝ። የምመለከተው በእርግጠኝነት ሌላ ሰው ነበር። መሐመድን በመልክ በጣም አውቀዋለሁ፣ ይሄ ግን ሌላ ሰው ነው። በደንብ ለማረጋገጥ ሌላ መስታወት ፈልጌ አገኘሁ። ጠጋ ብያየሁት፣ በፍጹም እኔ አይደለሁም። ምን ያህል እንደ ተጎሳቆልኩና ከሰውነት ጎዳና እንደወጣሁ መስታወቱ ቁልጭ አድርጎ አሳየኝ። ለካስ ሰዎች የሚሸሹኝ ለዚህ ነው። አሁን በመስታወቱ ያየሁትን ሰው እኔም መሸሽ ነበረብኝ። በረንዳ ማደሩ፣ መንከራተቱ በጣም መረረኝ። ሁሉም ቦታ ለኔ ብርሃን አይታየኝም፣ ጨለማ ብቻ ነው። ጤና ማጣቱ፣ ረሃቡ፣ የሰው ፊት ማየቱ፣ የሞራል ውድቀቱ፣ እነዚህ ሁሉ ተደማምረው ተስፋ አስቆረጠኝ። እንደዚህ ሆኜ የምኖረው ለምንድን ነው ብዬ አሰብኩ። ከዚያ በኋላ ለኔ ጥሩ ነገር እንደማይመጣ ስላወቅ ራሴን ለማጥፋት ወሰንኩ። መሞት ያለብኝ እንዴት ነው ብዬ እቅድ አወጣሁ። በመርዝ ቢሆን ጥሩ ነው፣ ግን የት አገኛለሁ? ኪኒን ከሆነ ደግሞ የተሻለ ነው። እስር ቤት እያለሁ በእኔ ላይ የጠቆመው ልጅ ሲናገር እንደሰማሁት አሮጌው ጫማ ውስጥ በአንደኛው ሶሉ ወረቀት፣ በሌላኛው ሶሉ ደግሞ ኪኒን በላስቲክ ተጠቅሎ ተቀምጧል። ኪኒኑ በወታደሮች ከተያዙ ራሳቸውን ቶሎ የሚያጠፉበት ነበር። እንደሱ አይነት ኪኒን ቢገኝ ጥሩ ነው። ልጁን ከየት እንደገዙ ብጠይቀው ላይነግረኝ ይችላል። እሱስ ቢሆን አሁን የት ይገኛል? ያለኝ አማራጭ በገመድ ራሴን መስቀል ነው። በዚህ ተስማማሁ። መስቀያው ዛፍ ላይ መሆን አለበት። በቅድሚያ ግን የት ነው የምሰቀለው? ረጅም ዛፍ ለመውጣት ችሎታውም የለኝ፣ ቢኖረኝም አቅም ስለሌለኝ እንዴት እወጣለሁ? ለማንኛውም ገመድ ልግዛና ከፍታ የሌለው ዛፍ ፈልጌ እኔን መሸኘት ነው። ከተማ ውስጥ ዛፍ ፍለጋ ጀመርኩ። አንዱን ከሌላው እየመረጥኩ ነው። በጎዳናው ላይ ሰዎች እየተጓዙ ነበር። በተለይ ወንድና ሴት ጓደኛሞች እጅ ለእጅ ተያይዘው በየዛፎች ጥላ ስር ሲንሸራሸሩ፣ እኔ ደግሞ የተሻለውን መግደያ መምረጥ ጀመርኩ። አንዱን ዛፍ ከሌላው እያወዳደርኩ ነው። እዚህ ከተማ ውስጥ በእግር ኳስ ብዙ አስደናቂ ነገር ሰርቻለሁ። ብዙ የአድናቆት ጭብጨባ አስተናግጃለሁ። ነገ ወይም ከነገ ወዲያ ጠዋት ሰዎች ከእንቅልፋቸው ሲነሱ የተጨበጨበለት ተጫዋች ተንጠልጥሎ ሲያገኙት ምን እንደሚሰማቸው ማወቅ አይቸግርም። ብዙ ከተጓዝኩ በኋላ አንድ ዛፍ አገኘው። መወጣጫ አለው። ለመንጠልጠያ የሚሆን ጥሩ ቅርንጫፍ ይዟል። ነገር ግን ከፊት ለፊቱ የንግድ ቤት በርቀት ይገኛል። ሰዎች መጥተው ሊያደናቅፉኝ ይችላሉ። ቢሆንም ማታ እዚያ ጋር እተኛና ጭርሽ ሲል አደርገዋለሁ። አሁን በቅድሚያ ገመድ መግዛት አለብኝ። ለጊዜው ገንዘብ የለኝም። ለምግብ የሚሆን እንኳ አላገኘውም። እንጀራ ከበላሁ እንኳ ሁለት ቀን ሆነኝ። አንጀቴ ወደ ሆዴ ገብቷል። ገመድ ለመግዛት ገንዘቡን ብፈልግ አጣሁ። ለመሞት ሲሆን ገንዘብ አይገኝም እንዴ ብዬ አሰብኩ። አንድ የማውቀው ሰው አገኘውትና አናገርኩት። በርግጠኝነት ገንዘብ ይሰጠኛል። ሰላምታ ሰጠውትና ምግብ ከበላው ሁለት ቀን ነው አልኩት። እንዴት? ሥራም የለም። ምን ላርግልህ? የምበላበት ገንዘብ ስጠኝ። ወደ ድርጅቱ ይዞኝ ሄደ። ምግብ አስቀረበልኝና በላው። የኔ ሐሳብ ለመኖር አልነበረምና ምግቡን ሳልፈልግ በላው። ቢርበኝም አላሰኘኝም። ሰውየው በቅርቡ ልጁን ሊድር ስለሆነ ሰርጉን እንዴት ሊያዘጋጅ እንደፈለገ እያወራኝ ነበር። የሰርጉ ቀን እንዳትቀር አለኝ። እኔም እሺ አልኩ። እኔ ስለሞት፣ እሱ ደግሞ ስለሰርግ እቅድ ይዘናል። ልብስ ገዛልህና ለሰዎች ጥሩ ሆነህ መታየት አለብህ፣ ተስፋ አትቁረጥ አለኝ። እኔ የምፈልገው ልብስ ሳይሆን ጠንካራ ገመድ ነው። ቶሎ ገንዘቡን ሰጥቶኝ ለመሄድ ቸኩያለሁ። ገመዱን ገዝቼ የተመረጠው ዛፍ ጋር እተኛና ጭር ሲል ራሴን ሸኝቼ መሰናበት ነው። ሰውየው ሰሞኑን እዚህ ሁንና ብላ፣ ከፈለክ ዞር ዞር እያልክ መጥተህ ተመገብ አለኝ። ለልጆቼ ደብተር መግዣ ስጠኝ አልኩት። ገዝቶ አመጣልኝና እኔ ራሴ ወስጄ ሰጣቸዋለሁ አለ። ልጆቼን ላምጣ ብዬ ሄድኩ፣ አልተመለስኩም። የመሞቻ ገንዘብ ጠፋ። ትዝ ሲለኝ አንድ የማውቀው ባለሱቅ አስታወሱ። እሱ ጋር ሄድኩ። አንዳንድ ጊዜ የሚበላ ስትፈልግ እኔ ጋና ብሎኝ ነበር። ሰዎች ዕቃ ሲልኩኝ የምገዛው እሱ ጋር ነው። እንዲያውም ገመድ እሱ ጋር ይኖራል። በዱቤ ወስጄ መሞት እችላለሁ። ብዙ ጊዜ ዕቃ በዱቤ ይሰጠኝና ወስጄ ባገኘው ቀን እከፍለዋለሁ። ገመዱን በዱቤ በወስድ እንደማልከፍለው አውቃለሁ። አገኘሁትና ማናገር ጀመርሁ። እንዴት ነህ ብዬ ሰላምታ ጀመርሁ። ደህና ነኝ፣ አንተስ እንዴት ነህ? በጣም ሰላም ነኝ። ዛሬ ከየት መጣ? ዕቃ ፈልጌ ነው። ምን ልስጥህ? ገመድ አለህ? የምን ዕቃ ማሰሪያ? ጠንካራው። ዋጋውን ነገረው። ገንዘብ አልያዝኩም፣ ዕቃውን አድርሼ ሲከፍሉኝ አመጣልሃለሁ። ገመዱን ባለዕቃዎቹ ለምን አይገዙም? ሩቅ ናቸው። የት? ከመንገዱ ባሻገር። ልጁን ከጓዳ ጠርቶ ሱቁን እንዲጠብቅ አደረገና እስኪ ሰዎቹን አሳየኝ ብሎ ወደ ቦታው እንሂድ አለኝ። ባለሱቁ የሆነ ነገር ጠርጥሯል። እዛ ከመድረሳችን በፊት መሐመድ፣ እውነቱን ንገረኝ ብሎ ጠየቀኝ። እኔ ለመዋሸት ከመናገሬ በፊት ገመድ የፈለግከው ራስክን ልታጠፋ ነው አይደል? ከተማ ውስጥ ሰዎች ይጠረጥሩሃል፣ ደግሞም አጠያየቅህ ያስታውቅብሃል። ፊትህ እምባቅርሯል፣ ዓይንህም ቀልቷል ብሎ ሲናገረኝ ምንም መልስ አልነበረኝም። ቤቱ ወስዶ ሶስት ቀን አስቀመጠኝና መከረኝ። እኔም ለጊዜው ተረጋጋሁ። የፈጠረኝ አምላክ እሱ ባለው ቀን ይውሰደኝ ብዬ ስቅላቱን ተውኩት። ለመሰቀል በመረጥኩት ዛፍ በኩል ማለፍም አልፈለግኩም፣ ምክንያቱም ዛፉ የሚጠራኝ ይመስለኛል። የዚያን ሰሞን በጣም አለቀሱ። ይህን ውሳኔ የመጣው ሁሉ ነገር ስለተመሰቃቀለብኝ ነበር። ሐሳቤን ለመርሳት ሻይ ቤት ተቀጠርኩ። ሰውነቴ ተጎሳቁሏል፣ መልኬም ተለውጧል። እዚያ ያሉት ሰዎች አላወቁኝም። ሥራው ከባድ ነበር። መመላለሱ፣ እንጨት መፍለጡ ያደክማል። እኔ ደግሞ አቅም አልነበረኝም። አንድ ቀን አምስት ሻይ በትሪ አድርጌ ስሄድ ተደናቀፍኩና ወድቄ ብርጭቆው ተሰበረ፣ ፓስቴውም መሬት ተበታተነ። ባለቤቱ በጥፊ መጥቶ አባረረኝ። የሆነ ዕለት አንድ ቡና ቤት በር ላይ ቁጭ ብዬ ፍርፋሪ እየበላው ሳለ በሬዲዮ የስፖርት ወሬ ሲናገር አዳምጥ ጀመር። ጋዜጠኛው ጨርቃጨርቅ ወደ ታችኛው ዲቪዚዮን መውረዱን ሲያወራ ሰማሁ። የምበላውን ትቼ አለቀስኩ። አሳዳጊ ክለቤና ለትልቅ ደረጃ የደረስኩበት መውረዱ አሳዘነኝ። እኔም ጨርቃጨርቅም ቁልቁል መውረዳችን መገጣጠሙ አስገረመኝ። ወደ ኋላ መለስ ብዬ ከክለቤ ጋር ያሳለፍኩትን ወርቃማ ጊዜ ለማሰብ ሞከርኩ። ነገር ግን ምንም ብነነዝዝም የሻምፒዮናው ትዝታ አልጠፋብኝም። እንዳውም ሜዳሊያዬን እንኳ ያሻገርኩት በቅርብ ጊዜ ነበር። በ1975 ዓመተ ምህረት የኢትዮጵያ ሻምፒዮና ስንሆን የወርቅ ሜዳሊያ ተሸልመን ነበር። ያስቀመጥኩት ጓደኛዬ ጋር ነበር። ተቀበልኩትና ኪሴ አስቀመጥኩት። አንዳንድ ቀን መንገድ ላይ እሱን አድርጌ ተኛለሁ። አንድ ቀን በጣም ስለራበኝ ጉልት ሄጄ በስሙኔ ድንች ቀየርኩት። የዕለት ጉርሴ ድንቹ እንጂ ሜዳሊያው ምንም አያደርግልኝም። ልጁ መጀመሪያ አልፈልገውም ነበር። ሲያብለጨልጭ ነው የወሰደው። አንገቱ ላይ አጠለቅኩና ድንቹን ተቀበልኩት። ሜዳሊያ ክቡር ነው። አሁን ግን እኔ ከክብር ቦታ ወርጃለሁ። የሚያስፈልገኝ ሜዳሊያ ሳይሆን የሚበላ ነገር ነበር። በሌላ ቀን አንድ ሰው ይከታተለኝ ነበርና ብዙ ከቆየ በኋላ መሐመድ ነህ አለኝ። አዎ ሚግ ነኝ። ምን ሆነህ ነው? ችግር ደርሶብኝ ነው። ሰውየው በጣም አዘነ። የአየር ኃይል አባል ነው። በሚግ 21 ጀት በጣም ነው የምንኮራው። የአየር ኃይል ባልደረቦች የነበር በጦርነቱ ጊዜ ድሬዳዋን ከወራሪው ጦር ለማትረፍ ሚግ ትልቅ አስተዋጽኦ ነበር ያደረገው። ጀቱም ዝነኛ ስለነበር በየሚዲያው መነጋገሪያ ሆነ። ነገር ግን ከጦርነቱ በኋላ ስለ ሚግ 21 ምንም ወሬ አልነበረም። ይህንን አውሮፕላን ብዙ ጊዜ ያስጠራኸው አንተ ነበር፣ ሁላችንም በአንተ እንኮራ ነበር ብሎ ብዙ አወራኝ። ጉዳዩን ለጓደኞቹ ነግሮ ልብስና ገንዘብ ሰጡኝ። የዚያን ቀን ደስ ብሎኝ ዋልኩ። ደስታው ግን አብሮኝ የሚቆይ አልነበረም። ይህንን ሰምተው ማታ ዱርዬዎች ገንዘቡንና ልብሱን ደብድበው ቀሙኝ። በድብደባው ብዙ ስለተጎዳው በረንዳ ላይ ታምሜ ብዙ ቀን ቆየው። አሁንም ተመልሼ ሞቴን ተመኘው። መታመሜን አይተው አንዳንድ ሰዎች ምግብ ያመጡልኝ ጀመር፣ ግን መብላት አቃተኝ። ከተወሰነ ጊዜ በኋላ ስለተሻለኝ ተነሳሁና መራመድ ጀመርኩ። ብራመድስ የት ሄዳለሁ? ሥራ ቀርቶ መድረሻም የለኝም። በደንብ ካገገምኩ በኋላ እንደገና የቀን ሥራ መስራት ጀመርኩ። አንድ ቀን ዕቃ ተሸክሜ ሲሄድ ልጄ አይቶኝ አለቀሰ። ምክንያቱም በፊት የነበርኩበትን ስለሚያውቅ ያ ሁሉ ዝና ረግፎ የቀን ሠራተኛ ሆኜ መንከራተት ሲጀምር አእምሮ ሊቀበል አልቻለም። የልጄን ሁኔታ በማየቴም ተሳቀፍ። መሐመድ የቀን ሥራውን ገፍቶበታል። አንዳንድ ጊዜ ሰዎች ያሸክሙትና እሱ መሆኑን ሲያውቁ ዕቃውን ቶሎ ያስወርዳሉ። ለሁለትና ሦስት ቀን ቀለብ መግዣ ሰጥተው በሌላ ሠራተኛ አሸክመው ያስወስዳሉ። አንዳንዶቹ ደግሞ ዕቃውን ያስወርዱና በማዘን ያለቅሳሉ። መሐመድ ዕቃ ተሸክሞ በክፍያው አይደራደርም። የሰጡትን ተቀብሎ ይሄዳል። ማደሪያ የለውም። ገንዘብ ካለውና ከዕለት ጉርሱ ከተረፈው ደቻቱ ሰፈር ከፍሎ ይተኛል። ከሌለው ግን በረንዳ ላይ ያድራል። አንዳንድ ቀን በረንዳ ላይ ለጥ ብሎ ነገሮችን ያስታውሳል። ለኢትዮጵያ ቡድን ተመርጦ ጊዮን ሸበሌ ኢትዮጵያ ሆቴል ተኝቶ ምግብ አማርጦ ሲበላ ምቹ አልጋ ላይ ተንፈላሶ የተኛበትን እያሰበ አሁን ያለበትን ሁኔታ ይገመግማል። አልፎ አልፎ ሲርበውና ሲደክመው መንገድ ዳር ተኝቶ ይለምናል። አንድ ቀን ለረፍት ወደ ድሬዳዋ የሄደ ተጫዋች ሚግን አይቶት በጣም አዘነ። ከሦስት ወር በኋላ ለብሔራዊ ቡድን ተመርጦ ወደ ውጪ ሲሄድ ኮበለለ። ልጁ ለመጥፋቱ ምክንያት አድርጎ ያቀረበው ሚግን ያየ የኳስ ጊዜውን እዚያ መጨረሱ አደጋ አለው የሚል ነበር። በሌላ ቀን መሐመድ ርቦትና ደክሞት ዛፍ ስር ተኝቶ እያለ በዛያሩ ወጣቶች ባጠገቡ ያልፋሉ። እነዚህ ልጆች የመድን ክለብ ተጫዋቾች ናቸው። ለውድድር ነው ድሬዳዋ የሄዱት። ከልጆቹ መካከል ብሩክ ስቲፋኖስ የተባለ ተጫዋች መንገድ ዳር የተኛውን ልጅ ትኩር ብሎ አየና ወደ እርሱ ሄዶ አንተ ሚጋ አይደለህም እንዴ አለው። አዎ ምን ትሰራለህ? ደክሞኝ ተኝቼ ነው። ቤት አትተኛም እንዴ? ቤት የለኝም። የት ታድራለህ? በረንዳ ነው። ብሩክ የሰማውን ማመን አቃተው። በኢትዮጵያ እግር ኳስ የሚያደንቀው ሰው መንገድ ላይ ወድቆ ሲያየው በጣም አዘነ። ጓደኞቹም ማንነቱን ሲያውቁ የኳስ ተጫዋች መጨረሻ እንዲህ መሆኑ አሳዘናቸው። ሁኔታው ወደ ራሳቸው እንዲያዩ ቢያደርጋቸውም ለጊዜው ዛፍ ስር ርቦት የተኛውን የትናንቱን ዝነኛ ተጫዋች መታደግ ነበረባቸውና ገንዘብ አዋጥተው ሰጡት። መሐመድ ገንዘቡን ለልጆቹ ወስዶ ሰጣቸውና ወደ ሸክም ሥራው ተመለሰ። ልብስም ስለሌለው ያደረገው ቆሽሾ በላዩ ላይ ተቀዳዶበታል። ጋዜጠኛ ፈክሪ ስለ ድሬዳዋ ስፖርት በሊብሮ ጋዜጣ ላይ ይዘግብ ነበር። ኒክ ያለበትን ሁኔታ ካስረዳኝ በኋላ ሰዎች እንዲያውቁ ብታደርግለት ሊረዱት ይችላሉ ብሎ አስረዳኝ። እኔም አዲስ አበባ ይዞት እንዲመጣ ነገርኩት። አዲስ አበባ እንዲመጣ ያደረግኩት ለሁለት ነገር ነበር። አንደኛው በተገቢው ሁኔታ ቃለ ምልልስ ለማድረግ ነበር። በሊብሮ ጋዜጣ ለአራት ተከታታይ እትም ታሪኩ ተሰራ። በወቅቱ የነበረበት ሁኔታ በዝርዝር ተገለጸ። ሁለተኛው ጉዳይ ሚግ ለአገር አኩሪ ተግባር የፈጸመ በመሆኑ ፌዴሬሽኑም ስፖርት ኮሚሽን ወይም ኦሊምፒክ ኮሚቴ ያለበትን ሁኔታ አይተው እንዲረዱት ለማድረግ ነበር። ለፌዴሬሽኑ ደብዳቤ ጽፎ አስገባ። ያን ጊዜ ለጽዳት ሰራተኛና ለጥበቃ ማስታወቂያ ወጥቶ ስለነበር ተወዳድሮም እንዲያስገቡት ነበር። የሚገርመው በወቅቱ ያነጋገርናቸው የፌዴሬሽኑ ሰዎች ሚግ ማን እንደሆነ አያውቁትም። እዚህ ያለው ነገር ስላልተሳካ ወደ ድሬዳዋ ተመልሶ በቀን ስራው ገፋበት። አንድ ቀን ስልክ ደወለ። ሰዎች እያገለሉኝ ነው፣ የኔ መኖር ትርጉም የለውም አለ። ረሃቡ እየከፋ ሄዶ በረንዳ ማደሩም በጤናው ላይ ጉዳት እያመጣ በመሄዱ በ1995 ዓ.ም ተመረተ። እንደራበውና እንደቸገረው ከዚህ ዓለም በሞት ተለየ። የሚግን አሟሟት ብዙዎቹ በበሽታ ነው ሲሉ፣ ሌሎች ደግሞ በመድኃኒት ራሱን እንዳጠፋ ይናገራሉ።